ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተመስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 12 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ የካቲት 12 ቀን 444 ቀናት አለፋቸው። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በ1929 ዓመተ ምህረት ፋሽስት ኢጣሊያ በግፍ የጨፈጨፋቸው ኢትዮጵያውያንን በማስታወስ የሚከበረው የሰማዕታት ቀን 84ኛ ዓመት በመላ ኢትዮጵያ ታስቦ ውሏል። የኦዴድ ኦዴፓ አገዛዝ ደጋፊዎች የሆኑት የቄሮ መንጋም በመላ አገሪቱ መረን ተለቀው የፋሽስቶችን ግፍ እየደገሙት ይገኛሉ። የዛሬውን ቀን ስናከብር በአርበኞቻችን ያገኘነውን ድልና የዘረኛ ፋሽስቶችንም ውርደት በማስታወስ ነው። ዘረኛ መንጋዎችም ከፋሽስት ጣሊያን የተኮረጀ የአውሪ ድርጅትን አቆመው አደብ እንዲገዙ በመጠየቅም ነው። የካቲት 12 የሰማዕታት ቀን መዘከር ብቻ ሳይሆን በተራም መታገል። ከመጣበት ኢትዮጵያውያን የካቲት 12ን የሰማዕት ቀን ብለው የሚያከብሩት በካቲት 12 የጣሊያኑን ወራሪ ማርሻል ቪክቶር ሩዶልፎ ግራዚያኒ ላይ
በአዲስ አበባ በገነተ ልዑል ቤተ መንግስት ትንሹ ግቢ የግድያ ሙከራ ከደረሰበት በኋላ በዚያ ቀንና በቀጣይ ሁለት ቀናት በጣሊያኑ ባለስልጣን በጉዌዶ ኮርቴስ በተሰጠ ትዕዛዝ መሰረት ከሰላሳ ሺህ በላይ ዜጎች በአሰቃቂ ሁኔታ በአዲስ አበባ ተጨፍጭፈው አልቀዋል። በሙሶሎኒ እዝም መሰረት የጥቁር አንበሳ አርበኞች የነበሩ እና ጥቂቶች ኢትዮጵያ ምሁራንን ታድነው ሲገደሉ ለጥቆም የደብረ ሊባኖስ ከመቶ በላይ ካህናትና ባህታውያን ተረሽነዋል። የካቲት 12 በኢትዮጵያ ታሪክ አሰቃቂ ምዕራፍ ነው። በእርግጥ በደርግም በወያኔም ብዙ የህዝብ ፍጅቶች ታይተው በሩቅ ርቀት ሳይሆን በቅርቡ ቀይ ሽብር፣ ወተር፣ አርባ ጉጉ፣ ጋምቤላ፣ ኦጋዴን፣ አሶሳ፣ በደኖ ወዘተ በሚለው እንድናተኩር ማድረጋቸውን እናውቃለን። የግራዚያኒና የፋሽስቶቹ ግፍና ጭፍጨፋ ከቶም የሚረሳ አይደለም። ለዚህም ነው ዜጎች ለግራዚያኒ በጣሊያን ሐውልት ሲያቆሙለት የተቃወሙት። ለዚህም ነው የጣሊያን መሪ የነበረው ቤርሉስኮኒ የሙሶሎኒ አገዛዝ የተወረሩትን ህዝቦች ጠቀመ ሲል አጥብቀን የምንቃወመው። ለዚህም ነው ያፓም ሌሎችም ለሙሶሎኒ ወራሪ ጦር ወርቅ ከም ድጋፍም ብራኬ የሰጠችው የካቶሊክ ቫቲካን ተቋም ለአይሁዶች ይቅርታ እንዳለችው ሁሉ ዛሬ የኢትዮጵያን ህዝብ ይቅርታ መጠየቅ አለባት የሚሉት። ታሪክና ሀቅ ተደብቆ ወይም ተረስቶ አይቀርምና ኢትዮጵያውያን ከአመት ወደ አመት የካቲት 12ን ያከብራሉ፣ ይዘክራሉ። ዝክሩ ያደረሰውን ለማስታወስና አገር እንዴትም እንደተጠበቀችም ለማስታወስም ነው። ዝክር ካልን ዘንዳ የነበረውን ማስታወስ የግድ ነው። የናፖሊ ኢጣሊያ ልዑል ተወለደ በሚል ግራዚያኒ በቤተ መንግሥት በዓል አድርጌ ለለማኞችም እኔው ለጋሽ ልሆን ይላል። ብዙዎች ይሰባሰባሉ። የጣሊያን ባለስልጣኖች፣ ባንዳዎች፣ የኔ ቢጤዎች ወዘተ። ለዚሁ በዓል ደግሞ ሞገስ አስገዶምና አብርሃ ደቦጭ የተባሉ ወጣቶች፣ በዛሬው ክልላዊ መለያ ደግሞ ኤርትራውያኖች ይዘጋጃሉ። የሚወረውሩትን ከአስር በላይ ፈንጂ ቦምቦች አቅራቢው ደግሞ ታክሲ ነጂው ስምዖን አደፍርስ ይባላል። ሞገስና አብርሃ ደቦች ተሽለክልከው ገብተው ከአስር በላይ ቦምብ በግራዚያኒ ላይ ይወረውራሉ። ግራዚያኒ ባይሞትም በ365 ፍንጥቅጣቂ ተመቶና ቆስሎ ወደ ሆስፒታል ይወሰዳል። የአቡነ ቄርሎስ ሹፌር ሲሞት አቡኑ ይቆስላሉ። ጀነራል አርማንዶ ፔትሪትና የጣሊያን አየር ኃይል አዛዥ በኢትዮጵያ የመርዝ ጢስ አስረጨው ጀነራል ሊዮታም ይቆስላሉ። ሊዮታ እግሩ ይቆረጣል። በዚህ የተነሳም የጣሊያን ወራሪ ጦር ፍጅቱን በአዲስ አበባ፣ ደብረ ሊባኖስ ወዘተ አካሂዶ ከሰላሳ ሺህ ያላነሱ ኢትዮጵያውያንን ይፈጃል። የጣሊያን ጦር ባንዳዎችንም ሆነ ቦምብ ወረወሩ ብሎ ያጋለጠውንም ከሃዲ አየለ ጉባኤንም ሳይቀር ለእስር ይዳርጋል። ወታደራዊ ፍርድ ቤት አቆምኩ ብሎም ብዙዎች ላይ ፍርደ ገምድሉን አሳልፎ ረሽኗል። በዜጎች ሬሳ ላይ ሲያሾፍ የተነሳው ፎቶም እስከ ዛሬ ድረስ አለ። የካቲት 12ን ስንዘክር መገንዘብ መማር ያሉብን ሐቆች አሉ። በተለይም ዛሬ ትግልና መጽዋዕትነት መጨረስና ማስጨረስ ብለው ለሚያላዝኑ ክፍሎች እነ አብርሃምና ሞገስ ተማሩ ይላሉ። በቅድሚያ ጀግኖቹ በውልደት ኤርትራዊ ቢሆኑም አገራችን ኢትዮጵያ ብለው ለመስዋዕትነት መዘጋጀታቸው ዛሬ ማንነታቸውን ለካዱ ሁሉ ትምህርት ነው። በግራዚያኒ ላይ የግድያ ሙከራ ማድረጋቸው ጀግና አሰኝቶ እስከ ዛሬ የሚያስደንቃቸው ናቸው እንጂ ያውም ላይገሉት ሕዝብን አስጨረሱ ብሎ የሚያስወግዛቸው አይደሉም። የዛሬ ጥራዝ ነጠቀና አልፎም ቡከን ፖለቲከኞች በትግል የተፈውተን ከንቱ የታገሉትን አስጨራሽ ለሚሉቱ የካቲት 12 ማፈሪያዎች ይላቸዋል። ሁለት ግለሰቦች በወረወሩት ቦምቦች ግራዚያኒ ባይሞትም ከሰላሳ ሺህ ያላነሰ ዜጋ ተረሽኗል፣ ተገድሏል። አስጨረሱ ህዝብን እና አብርሃና ሞገስ ጀግኖቹ ወደ ሱዳን ሊሸሹ ሲሉም የገደላቸው ጣሊያን ሳይሆን የጎጃም አርሶ አደር ነው። ተጠቅተው የሚያፈገፍጉ አርበኞችንም ከወሎ ጎጃም እስከ ጅማ ወዘተ አገሬው መግደሉ ምስጢር አይደለም። ይህም ሌላ ሸክማችንና ማፈሪያችን ሆኖ የቀጠለ ነው። የኢህአፓ ታጋዮች በአርሶ አደር ላይ አንተኩስም ብለው ግን በእነዚሁ ተይዘው ለደርግ ተሰጥተው ወርቅ ታጋዮች ለሞት በቅተዋል። አርበኞችንም ከጅማ እስከ ሲዳማ እና ወሎም ወገን አጥፍቶና ለጣሊያንም አሳልፎ ሰጥቶ ማስገደሉ ታሪካችን ነው። የካቲትም ይህን ያስተምራል። የባንዳው መንጋ ብዙ ነበረ፣ ለጣሊያን ያደረውም ጥቂት አልነበረም። ዛሬም በወያኔ ጊዜ እየታየ ያለ ነው። ለዚህም ነው ከየካቲት 12 መማር ያለብን፣ ዛሬም እውነታችን ነውና። ፍርሃቱም ክህደቱም አለ። ወኔ ቢያጥጥም ድራሹ አልጠፋም። በጣሊያን ጊዜ የተፈጀው ጀግና ምሁርና በደርግ ጊዜ ሞት አይፈሬ ሆኖ ያለቀው ተራማጅ ግን ዛሬም በአሳዛኞችና የባዕድ ቅጥረኞች ሚናውና ግዳጁ ተክዶ መገኘቱ የሚሸፋፈን አይደለም። የካቲት 12 የጀግኖች ቀን፣ የሰማዕት ቀን፣ ትግል የሚጠይቀው መስዋዕትነት የተከፈለበት ጊዜ። አስፈጃችሁን ያለ አልነበረም፣ ዛሬም የለም። ይህን ተገነዘብን ብለው ሰማዕትን የሚዘክሩ ዛሬም ሆነ ትናንት ለኢትዮጵያ ሲሉ መስዋዕትነት የከፈሉትን ሊያወግዙ ቀርቶ ሊተቹ ብቃትና መሰረት እንደሌላቸው ማወቅ አለባቸው። የአገር ነጻነትና ክብር በወሬ ሳይሆን የሚከበረው በመስዋዕትነትና በትግል ነው። የፈሪ ተለይ የባንዳ ራቅ ነጋሪትም የሚጎሰመው ለዚህ ነው። ለኢትዮጵያ የተሰዉት ሰማዕት ሁሉ ክቡርና ሕያው ናቸው። ለአገርና ለወገን እንታገል፣ ሞት አይፈሬም እንሆን።
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ፋሺስት ኢጣሊያ የአዲስ አበባ ነዋሪዎችን በግፍ የጨፈጨፈበትን የካቲት 12 ቀን 84ኛው ዓመት በዓል በዛሬው ዕለት ተከብሯል። የጣሊያን ፋሺስት ጦር በዚያን ወቅት ባካሄደው ጭፍጨፋ 30,000 የከተማ ነዋሪዎች በግፍ የተገደሉ ሲሆን ይህም በወቅቱ ከነበረው ከከተማ ህዝብ ቁጥር 20% የሚሆን እንደሆነ ይታወቃል። ለእርቂቱ ምክንያት የሆነው የፋሽቱ ጦር መሪ ግራዚያኒ በቀድሞ ቤተ መንግስት ኢትዮጵያውያን ሰብስቦ ንግግር ሲያደርግ በንጉሱም ሆነ በሌሎች አርበኞች ላይ ባሰማው የንቀት ቃል የተበሳጨውና ቀደም ብሎ ቦምብ ይዘው የገቡ እነ አብርሃም ደቦጭና ሞገስ አስግዶም የያዙትን ቦምብ ወርውረው ግራዚያኒና ሌሎችን በማቁሰላቸው ነው። ይህን ግፍ ለማስታወስ አዲስ አበባ በሚገኘው የስድስት ኪሎ የሰማዕታት መታሰቢያ ሐውልት ስር በዓሉ ተከብሮ ውሏል። የውጭ ጉዳይ ሚኒስቴር ሐሙስ የካቲት 11 ቀን ማምሻ ላይ በእንግሊዝኛ ባሰራጨው መግለጫ ወዳጅ የሆኑ የቆዩትን የኢትዮጵያንና የሱዳን ህዝቦች አላስፈላጊ ወደሆነ ጦርነት ለማስገባት በሱዳን ጦር እየተደረገ ያለውን ሙከራ በጽኑ አውግዞ እርምጃው የሁለቱ አገሮች በተለይም የቀጠናውን ሰላም፣ መረጋጋት፣ እድገት የሚሸረሽር ከባድ ስህተት መሆኑን ገልጿል። በተጨማሪም መግለጫው በሱዳን መንግስት ወታደራዊ ክንፍ እየተገፋ ያለው የግጭት ጥሩምባ የሶስተኛ ወገን ፍላጎት ለማሟላት የታቀደ ነው ብሏል። ሱዳን ኢትዮጵያን እንደወራሪ በመወንጀል የተሳሳተ መረጃ ያስተላልፈች መሆኑን መግለጫው ገልጾ በሁለቱ አገሮች አክመካከል የሚነሳ ማንኛውም ግጭት የሁለቱ አገራት ደህንነት አደጋ ላይ የሚጥል እንደሆነ አሳስቧል። መግለጫው የሱዳን ጦር ንብረት መዝረፉን፣ ካምፖች ማቃጠሉን፣ በሺዎች የሚቆጠሩ ኢትዮጵያውያንና የማጥቃትና መሬትን መያዝ ግልጽ ሆኖ ሳለ ኢትዮጵያውያን እንደወራሪ ቆጥሮ መክሰሱ የሚያሳዝን ድርጊት ነው ብለዋል። ኢትዮጵያ የወሰኑ ጉዳይ በሰላማዊ መንገድ ለመፍታት ያላትን ዝግጁነት በተደጋጋሚ ያስታወቀች መሆኗን መግለጫው ገልጾ የሶስተኛ ፍላጎት ለማሟላት የሚራወጠው የሱዳን መንግስት ከድርጊቱ እንዲቆጠብ ግፊት እንዲያደርግ የሱዳን ህዝብ ያሳሰበ ከመሆኑም በላይ የአፍሪካ ሀገሮችም የድንበር ጉዳይ በሰላማዊ መንገድ እንዲያልቅ ጫናና ምክር እንዲለግሱ ጥሪ አድርጓል። የኤችአይቪኤስ በሽታ በአምስት ክልሎችና በሁለት የከተማ አስተዳደሮች በከፍተኛ ደረጃ ተስፋፍቶ በወረርሽኝ ደረጃ ላይ መድረሱን የፌደራል የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት አስታውቋል። በሽታው በጋምቤላ፣ በአማራ፣ በሐረሪ፣ በአፋርና በትግራይ እንዲሁም በአዲስ አበባና በድሬዳዋ ከተሞች መስፋፋቱን ሲነገር የስርጭቱ መጠናቸው በጋምቤላ 4.6 ከመቶ፣ በአዲስ አበባ 3.4 በመቶ፣ በድሬዳዋ 2.5 በመቶ፣ በሐረሪ 2.4 በመቶ፣ በአፋር 1.4 በመቶ፣ በትግራይ 1.2 በመቶ፣ በአማራ 1.2 በመቶ መሆኑን ታውቋል። በዓለም የጤና ድርጅት መከላከያ መሰረት አንድ በሽታ ወረርሽኝ የሚባለው የስርጭት መጠኑ ከአንድ ከመቶ በላይ ከሆነ በመሆኑ የተጠቀሱት አካባቢዎች በወረርሽኝ ደረጃ ላይ ያሉ ናቸው ተብሏል። ሌሎች አካባቢዎች ተጨምረውበት በአገር አቀፍ ደረጃ ያለው አማካይ የስርጭት መጠን 0.93 ከመቶ በመሆኑ በወረርሽኝ ደረጃ ያልደረሰ መሆኑ ተነግሯል። የኤችአይቪ ኤድስ በሽታ ስርጭት ሰለባ ከሆኑት መካከል 61 ከመቶ ሴቶች ሲሆኑ 39 ከመቶ ወንዶች መሆናቸው ታውቋል። የትግራይ ፖሊስ ኮሚሽን ከቀናት በፊት በቴሌቪዥን በሰጠው መግለጫ የመንግስትና የግል ንብረቶችን ለመጠበቅ ከትግራይ ወደ ሌሎች ክልሎች የሚጓዙ የጭነት መኪናዎች እንዳይንቀሳቀሱ የታገዱ መሆናቸውን ገልጿል። ኮሚሽኑ በአሁኑ ወቅት ከትግራይ የተዘረፉትን ንብረቶች ለማስመለስ የምርመራና የማጣራት ስራ እየሰራ መሆኑን ገልጾ የንብረት ማጣራቱ ተከናውኖ ውሳኔ እስኪሰጥ ድረስ ማንኛውም የጭነት መኪና፣ የተሽከርካሪ ማሽኖች እና ሌሎች ቁሳቁሶች እንዳይንቀሳቀሱ መታገዱ አስታውቋል። በትግራይ አካባቢ በነበረው ጦርነት ሳቢያ በሺዎች የሚቆጠሩ የግልና የመንግስት መኪናዎች መጥፋታቸውንና መውደማቸውንም እንዲሁም በርካታ ንብረቶች ተዘርፈው ወደ ሌሎች ክልሎችና ወደ ኤርትራ ጭምር ተፈታተው መወሰዳቸውን የሚገልጹ መረጃዎች በጊዜው ያስተዳደሩ በየጊዜው መግለጫ ሲሰጥ መቆየቱ ይታወቃል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለተወደዳችሁ የፍኖት አዘጋጆች አቅራቢዎችና መላው አድማጮች ልባዊ ሰላምታዬ ይድረሳችሁ። በመከታተል ፍኖተን በገንዘባችሁ እየደጎማችሁ ላላችሁ ሁሉ በመጀመሪያ አክብሮቴን መግለጽ ወዳለሁ። ፍኖተን መርዳት ማለት በቀጥታ ለኢትዮጵያ አንድነት በአርበኝነት መዋደቅ ማለት ነው። በበኩሌ ከጥንት ጀምሮ አገሬ ታፍራና ተከብራ እንድትኖር አድርገው ላስረከቡኝ ጀግኖች አርበኞች እና በሃባ ስር ተሰልፈው ለኢትዮጵያ ሰፊ ህዝብ እና ለሀገር አንድነት ስቃይ መከራ ለተቀበሉና በተለያዩ የግድያ መንገዶች መስዋዕት ለሆኑ ያለኝ ክብር ከእስከብዬ ለመግለጽ ይከብደኛል። ብዙዎች በአሜሪካና በአውሮፓ የምትኖሩ በትንሹ ላለፉት 30 አመታት በመቆቅ ንፋስ አቅጣጫ ወይም አንድ ወራጅዋ ሆነው ከሀገራችን ጣላቶች ከሆኑት ከወያኔ ከሻቢያ ከተለያዩ በኦሮሞ ህዝብ ከመጥጠሩ ጽንፈኛና ገንጣይ ቡድኖች እንዲሁም ከሌሎች ጽንፈኛ ቡድኖችና ከኢትዮጵያ ደመኛ ጣላቶች በሐሳብና በገንዘብ ሲረዱና ሲራዱ መባጀታቸው ወራዳ የባንዳ ያገር ክህደት ወንጀል መፈጸማቸውንና እየፈጸማቸው መሆናቸውን ባታስቡት እንኳን እዩት። እርግማን በረከት አይደለምና ለ30 አመታት በኢትዮጵያና በህዝብ ስም ተጋግሞ ወንጀል መስራት በጠላትነት ያስፈርጃል። በተመሳሳይም ለ30 አመታትና አንዳንዶች ደግሞ ከ40 አመታት ባለፈ ባገኙት አጋጣሚ ሁሉ ያጠፉት በደልን ይፈቅላቸው ይመስል ይሐፋ ላይ ጭቃየወረወሩ እያስወረወሩ በቀደመው ወንጀላቸውና ጥፋታቸው ከመሩበት በዚህ ወቅት እንኳን ካለፈው በደልና ጥፋት መማርና ንስሐ መግባት ሲገባቸው የሻቢያን ወረራ የሚያወድሱ ለወያኔ አማማት አማራጮችን የሚዘላብዱ አሁን ባይናችን ስር እየተፈጸመ ያለው በዘረኛው ኦዴፓ የበላይነት የአክራሪ ሙስሊሞችና የፕሮቴስታንት አገዛዝን የሚያዳንቁና በተገኘው አጋጣሚ ገንዘብ እየሰበሰቡ በአጋጣሚው ከዘረኛ አገዛዙ ባልተናነሰ በዘረፋ የተሰማሩ ሞሽላቆች ቁጥር በቀላሉ የሚታይ አይደለም። ስለዚህ ፍኖተን ባላችሁ አቅም የምትደግፉ ሁሉ ለእናታችሁ ለኢትዮጵያ የድርሻችሁን እያበረከታችሁ ነውና ለቀጣዩ አስተዋጽኦአችሁ ልትበረታቱ ይገባችኋል። ኢህአዴግ ብልጽግና አንድ ህገ ወያኔው ያው ዘረኝነቱ እንዳለ ሌብነቱ እንደከረፋ ፓርላማውን የሞሉት ህዝብ የሚጠላቸው በተጭበረበረ ድምጽ ወይም ሳይመረጡ ወይም ጭራሹን ለምርጫ ሳይቀርቡ እንደተመረጡ ተደርጎ የተጎለቱ ባለበት ዛሬም ፍትህ የዘረኞች መጫወቻ በሆነበት በዚህ ወቅት ፖሊስ ደህንነት የያካባቢዎቹ ልዩ ፖሊስ የሚባሉት እየተቀጠቀጡ በሚገደሉበት በተደጋጋሚ ፖሊስ መከላከያ በመተከል ባርሲ በወለጋ በሻሸመኔ በባሌ በሐረር ወዘተ አሸባሪ ጽንፈኞች ንጹሃኖችን በአሰቃቂ ሁኔታ ሲገርሉ ባለማስቆማቸው በላይ በጨፍጫፊዎቹ ተባባሪ መሆናቸውን ከጥቃቱ የተረፉ ከሰጧቸው ምስክርነቶች መረዳት የተቻለ ሲሆን ሁሉም የፍትህና የሰላም ማስከበር ተቋማት በህዝብ ላይ የቆሙ በመሆናቸው ወያኔ የተከለው ዘረኛ ስርዓት እንዳለ ለመሆኑ ህዝብ ያወቀው ሀቅ ነው። ዛሬም ሀቅ ይደፈቃል ጉድጓድ እየተማሰ ይቀበራል። ወያኔ አገር የሚለው የከበረ ቃል ለስልጣን ማረጋጋት ይጠቀምበት እንደነበረ ሁሉ አገር መቀበሪያ ያሉ ህዝብ ያፈናቀሉ የተዋዶ በተክርስቲያናት በአላት እንዳይከበሩ ያደረጉና ካህናትና ምዕመናን ያሰሩ ያንገላቱና ወራዳ ስድቦችን ይወረወሩ አረንጓዴ ቢጫ ቀይ ሆነውን ሰንደቅ ዓላማ እየነጠቁ አፈር ላይ በመጣራቸውና በሌሎችም ወያኔ የተከለው ዘረኛ ስርዓት እየጎለበተ እንጂ ጠፋ ብሎ መናገር ከወንጀልም ሁሉ የከፋ ነው። ጥቂት የማይባሉ ሹመኞች የኮሎኔሉ ሃይማኖትን እየተቀበሉ በተዋህዶ ላይ ግልጽ ዘመቻ እያካሄዱ መሆናቸው ዘረኝነት ገጹን ድርብርብ ያደርጋል። በጎሳ መጠሪያ የተሰየሙ እስካሁን እንዳየሁበት ለሚጠሩበት ጎሳ እየነገዱበት በመሆኑ የሞቅ ሞቅ ትግል ከኛ ወዲያ ባዮች አደናጋሪዎች ባንድም በሌላ ላገዛዙ ያደሩና አገዛዙን የሚያገለግሉ በመሆናቸው በትግል ስም ለዲ መስተሎች ገንዘብ መለገስ በህዝብ ላይ ግፍ መፈጸም ነውና ከዚህ መስፎ ተግባር መታቀብ ተገቢ ብቻ ሳይሆን የግድ ነው። ኢትዮጵያን ከጽንፈኞች ከገንጣዮችና ከውጭ ወራሪ ኃይሎች መታደግ የሚቻለው በተግባር ለኢትዮጵያ አንድነት በመቆም ነውና ለሀገራችን አንድነትና ክብር በአርበኝነት እንሰለፍ የሚል ጥሪን አስተላልፋለሁ ሲሉ ወጋለ ከወላይታ ሶዶ ደብዳቤያቸውን አጠናቀዋል።
በ በቅድሚያ የማክበር ሰላምታዬን ለእናንተ የፍኖተ ዲሞክራሲ ሬዲዮ ስርጭት አዘጋጆችና ለመላው አድማጫችሁ ውድ ኢትዮጵያውያን ይድረስልኝ። አሳሳቢ ወቅት ላይ መድረሳችንን ለማመላከት ያህል ይህችን ደብዳቤ ልኬላችኋለሁና ወደ ህዝብ ጆሮ እንድታደርሱልኝ በትህትና እጠይቃለሁ። ስሙን ማን ነው ኢትዮጵያዊው? ይህን ጥያቄ በተደጋጋሚ ወቅቶች አዳምጠነዋል። ጥያቄው ግራ ስለገባው ይመስለኛል ይህን ጥያቄ የሰነዘረው። ጥያቄውን ያቀረበው ኢትዮጵያዊነን ለሚሉ ኢትዮጵያውያን እንጂ ከድንበሯ ውጪ ላሉ በአዳም ዜጎች አለመሆኑም አያጠያይቅም። ጥያቄው አባባል ሆኖ በወንድ ጾታ ቀረበ እንጂ ሴቶችንም ያጠቃልላል። ድሮ ለጥያቄው እንደዛም ትኩረት የሰጠውት ባይሆንም ግን የቲያትር ወይም የመጽሐፍ መጠሪያ ጥሩና ማራኪ ስም አድርጌ ወስጄው ነበር። ዛሬ በተለይም አሁን በኢትዮጵያኖች ውስጥ በተከሰቱ ችግሮች የተነሳ ይህን እውን ማን ነው ኢትዮጵያዊ የሚለውን ጥያቄ እንደ የግሌ ጥያቄ አድርጌ ወስጄዋለሁ። በሚሊዮን የሚቆጠሩ ኢትዮጵያውያንም እንደኔው ጥያቄውን ወርሰውታል ብዬም በድፍረት እናገራለሁ። ያለማመንታ ማን ነው ኢትዮጵያዊ የሚለው ጥያቄ እውነተኛ መልስ ያስፈልጋል። የጥያቄ በውጉ ከተመለሰ የኢትዮጵያን ጠላትና ወዳጅ በቀላሉ መለየት ያስችለናልና አጥኛውን ኢትዮጵያዊ ካስመሳዩ መለየት ከቻለን የአባታችንን ገዳይ አባባ ከማለት ያድነናልና። ኢትዮጵያን ከብተው ለጣሊያን ወራሪ ያደሩ ባንዳዎችን ሀገራችን አፍርታ እንደነበር የቅርብ ዘመን ታሪካችን የዘገበው ሀቅ ነው። እውነተኞቹ ኢትዮጵያውያን በአርበኝነት ጣሊያንን ካንበረከኩ በኋላ ንጉሱ ኃይለ ሥላሴ በሰመንግስቱን ዳግመኛ ሲጨፍጡ ሆን ብለው የሰሩት ጥፋት በፍትህ የማስተዳደር ቀልባቸውን ዘፎባቸዋል። ንጉሱ አርበኞቹን አግለው ባንዳዎቹን መሾማቸው ስልጣናቸውን ለጥቂት ጊዜ እንዲደላደል ተረድቷቸው ነበር። ሁኔታው ያንገበገባቸው ግን አገሬ ኢትዮጵያ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ ሰላ በማለት በንጉሱ መሳለቃቸው ይታወቃል። ያኔ ማን ነበር ኢትዮጵያዊው ለሚለው ጥያቄ የተሰጠው ምላሽ ባንዳው የሚል ነበር። በንጉሱ ዘመን ህዝቡን ረጠው ያላገጡበት ባንዳዎች ስፋት ሳያም እስከ ቅርብ ጊዜ ድረስ የባንዳዎቹ ልጆች ወያኔ ሆነው ስልጣኑን ተቆጣጥረው ኢትዮጵያን ማመሰቃቀላቸውን አይተናል። ማነው ኢትዮጵያዊ የሚለውን ጥያቄ የሁላችን ካደረግን መልሱንም መሻት ያለብን ሁላችንም ነን። ኢትዮጵያ ሲባል በዓለም ጂኦግራፊ ላይ የተሰፈረው ካርታዋ ይታየናል። ባህላዊ ቅርሶቿ፣ ቋንቋዎቿ፣ ቤተክርስቲያኖቿ፣ መስጊዶቿ፣ ወንዞቿና ሸንተረሮቿ፣ ሰንደቅ ዓላማዋና ሌሎችም መገለጫዎቿ ስሜትን በሚነካ ሁኔታ ይታዩናል። እነዚህ ሁሉ ድሮ ኢትዮጵያን ለመግለጽ የምንጠቀምባቸው ሀቆች ነበር። ዘንድሮ ሰንደቅ ዓላማዋን ለብሶ ሀገሪቷን የሚያደማው ቁጥሩ አይባል። የጁም ሳይቀር ኢትዮጵያዊነት ሱሴ ነው እያለ ውስጡን ኢትዮጵያዊ ነኝ የሚልትን ከመድረ ኢትዮጵያ ለማጥፋት እንቅልፍ አጥቷል። ኢትዮጵያዊነት መደመር ነው እያለ አብዛኛውን ኢትዮጵያውያን በመቀነስ የሱን ዘር የድምር ውጤት ነው ባይ ነፈሪው በየስልጣን ኮርቻው ላይ ተሰቅሎ ህዝቡን ያመሱ ይገኛሉ። የራፋ ፊደላትና ያጣጣ ሀብት የሆነውን የአማርኛ ቋንቋ አሳንሶ አማርኛው የዘሩን ፊደል ቃል አልሰጠው ያለው ይመስል ወደ ላቲን ያጎነበሰ አጣጣፍ የመረጠም ዘር በቅሎ ታዝበናል። ወያኔ ባለፉት 27 ዓመታት ያስቆጠረውን አገር ማፍረስ ጉዞ የዘንድሮቹ ባለተራዎች በሁለት ዓመት ውስጥ ያሳዩት ጥፋት በንብረትም ሆነ የሰውን ልጅ እንደ እንስሳ በማረድ ተወዳዳሪ አልተገኘላቸውም። ሌላ ሁለት ዓመት ተጨመሩ የሚደርሰውን ጥፋት ማመን መገመት ይቻል ይሆን? ቀደም ሲል ህዝባችን የተማረ ይግደለኝ ይል ነበር። የተማረውን ስለሚያከብር ፈረንጆቹ የምትመኘውን እወቅ እንደሚሉት ስንቱ ደሃ መሐይም ኢትዮጵያዊ በፋሽስት ባንዳ ምሁራን ሊታረድ ተጥፋል። ዶክተሩ፣ ፕሮፌሰሩ፣ ኢንጂነሩ፣ ኮሎኔሉ ወዘተ ሁሉም ነው ባይባልም የማይናቀው ቁጥሩ በየድርና እቁብ መሳይ ድርጅቶች ተከልሎ የህዝቡን ህይወት እየቀጠፈ ይገኛል። ስንቱ ዶክተሮች ዜሮች ተጫወቱብን። ለነገሩማ ያልተማረም ሲገድል እኮ አይሚለውም። ያን ድርቅዬ የኢሃፓን ትውልድ ያጨደው ባንዳና ደናቁርት አልነበረምንም? የዘንድሮ ባለተረኛ ገዢ ያ ትውልድ በቸና በሸፊደል እርስ በርሳቸው ተጫረሱ ሲል ከሶናል። በእናሸንፋለንና በእናሸንፋለን ተጣሉ ለማለት ነው። የተጣላነው ግን በህዝባዊ መንግስት ጥያቄ በመሬት ላራሹ መፈክር ስራ ለስራ ፈላጊ በሚሉ አብይ መፈክሮች ባለመስማማታችን ነበር። ሰሞኑን ሊቁ በሀብታምና በባለጸጋ መካከል ልዩነት አለ ብሎ ማስተማሩን ሰማውና ገረመኝ። የገረመኝ በሊቁ ትርጓሜ አሰጣጥ ሳይሆን በትንተናው በነሆለሉ ሰዎች ነው። ባለጸጋም ተባለ ሀብታም የሚያመላክቱት አንድ መደብ እንጂ ሊቁ ሊለው እንደፈለገው ሀብታሙ ኃጢአተኛ ባለጸጋው ደግሞ የተባረከ ሆኖ አይደለም። እንደ አጋሮቹ ጸረ ጭቁን መደቦች ኮሙኒዝምን ወይም ሶሻሊዝምን ኮንኖ መደመርን ከፍ አድርጎ ለማውለብለብ ሞክሯል። ሶሻል ዲሞክራሲንም እንደ ኮሙኒዝም አጠልጥሎታል። ለመሆኑ ሊቁ ሶሻል ዲሞክራሲ መልካም የሆነውን የካፒታሊዝም ሂደት እንዲሁም ቀና ቀና የሆነውን የሶሻሊዝም ነገር አጣጥሞ መያዝ ስለመሆኑ አልገባውም ይሆን? እሱ ማለት የፈለገውን ይበል። ቁም ነገሩ የአገራችንም ሆነ የዓለም ችግር የሚፈታው በአደናጋሪ መደመር ሳይሆን በመደብ ትግል ግብግብ ጭቁኑ ህዝብ ድል ሲያደርግና ስልጣኑ በእጁ ሲያስገባ ነው። ያቺ ቀን ደግሞ ብትርቅም መንጣቷ አይቀሬ ነው። ማነው ኢትዮጵያዊው ብዬ ስጠይቅ አጼ ዮሐንስ ድቅን ይልብኛል። ያ የቋራው ጀግና አጼ ቴዎድሮስ እኔ ነኝ ይለኛል። እምዬ ምኒልክ ዛሬም አድዋ ላይ ደምቀው የድል ችቦ ለመላው የጥቁር ህዝብ ቦግ አድርገው በርተዋል። አሉላ አባነጋ እነ መንግስቱ ነዋይ አይበገሬ ኢሃፓዎች ፍጹም ኢትዮጵያውያን እንደሆኑ ይታዩኛል። በጸረ ኢትዮጵያዊነት ከሚካተቱ ድርጅቶች የአንበሳውን ድርሻ የሚወስዱት ሻቢያ፣ ወያኔና ኦነግ ስለመሆናቸው መወራረት የለብንም። ኮሎኔሉ የዘረኛው ኦሮሞ ግንባር ፍጡር ሲሆን የጉዲፈቻ አሳዳጊው ደግሞ ወያኔ በመሆኑ ወያኔነት በእድገቱ አለ ማለት ነው። በመላው የኦሮሞ ክልል አማራው፣ ጉራጌውና ሌሎች መጤ ተብለው ሲታረዱ ለምን ኮሎኔሉ ህግ ለማስከበር እንዳልሞከረ እንቆቅልሽ ሆኖብኛል። ከአሳዳጊዎቹ ወያኔዎች ጋር ጦርነት ለመግጠም የደፈረው የሰው እንዴት በሱዳን ወራሪ ኃይል ላይ ወኔውን አጣው? ወያኔዎች ወገናቸው የሆነውን ሰራዊት በመግደላቸው የተቆጣው ሰራዊት እርምጃ መውሰዱ ትክክል ነው። የውጭ ወራሪ ጠላትም ወገንን ገሎ ነው አገር የወረረው። ለመሆኑ ለሱዳን ወራሪ ኃይል በቂ የሆነ ጉልበት የለንም ተብሎ ይሆን ወይስ ጦርነቱ የፖለቲካ ፍጆታ የለውም ተብሎ ይሆን የጦር መሪው ኮሎኔል ያላሳሰበው? የሱዳኖች ወረራ የኦነግ አማራውን ዘር የማጥፋት ዘመቻ ለደሃው ህዝብ ከመቆም ካፒታሊስቶችን ማወደስ በህጋዊ መስፈርት ሰላማዊ ሰልፍ ሊያደርጉ የፈለጉ ኢትዮጵያዊ ድርጅቶችን አግዶ ለብልጽግና ፓርቲ ሰላማዊ ሰልፍ የማድረግ መብታቸው መጠበቁ ወዘተ በውል የኮሎኔሉ ለኢትዮጵያ የቆመ ስለመሆኑ የማይጠረጥሩ ግብዞች ቢነቁ መልካም ይመስለኛል። የብልጽግናዎች ጣሪያ ላይ የተቀመጡ መሪዎች ከነ ጠቅላይ ሚኒስትራቸው በሙሉ ጫማ ሳሚው የኢዜማው ልበድፍኑ ዶክተር ዜሮ ቤት ቢሰጠኝ ወይም ስልጣን ቢሰጠኝ እያለ ኢላማው የዲያስፖራ ጅላጅል ሁሉ ማን ነው ኢትዮጵያዊ ለሚለው መጠየቅ እንደማይመጥኑ መታወቅ ይኖርበታል። ዘሩን ከኢትዮጵያዊነት ያስበለጠ ሰው እኔ ኢትዮጵያዊ ነኝ ቢል ሞኝን ፈልግ ማለት መድፈር አለብን። እስቲ ስለ አጼ ዮሐንስ፣ ስለ አጼ ቴዎድሮስ፣ እምዬ ምኒልክ፣ አሉላ አባነጋ፣ እነ መንግስቱ ነዋይ በሺ የተቆጠሩት የኢሃፓ ሰማዕታት ቆራጥ ኢትዮጵያውያን ለአንድ አፍታ እናስብ። ያኔ ማን ነው ኢትዮጵያዊ የሚለው ጥያቄ ግልጽ መልስ ያገኛል። በርካታ ጸረ ኢትዮጵያዊ የሆኑ መልካቸው ኢትዮጵያዊ የሚመስሉ ልበስፉ ሰዎች ኢትዮጵያ ለማለት በመጽሐፍ ሀበሻ ብለው ሲጠሩት ሰምተናል። አሁን ባለንበት ዘመን ኢትዮጵያን ሀበሻ ማለት ባለታሪካዊነቷን ኢትዮጵያ ለማሳነስ ነው። ወገኖቼ በዚህ ደቂቃ ውስጥ ማነው ኢትዮጵያዊ ብለን በመጠየቅ እውነተኛውን ኢትዮጵያ መለየት የግድ ይለናል። አስነሳዩና አድርባዩ ሁሉ ጋራ እኛም ተመጣጥለን የምንጓዝ ከሆነ ኢትዮጵያዊነታችንን ሳንገደድ ክደናል ማለት ነው። በሰላም ያገናኘን ሲሉ ደብዳቤያቸውን ያደረሱን ተሰማ በላቸው ከሎስ አንጀለስ ካሊፎርኒያ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ከሁሉ አስቀድሜ የከበረ ሰላምታዬን አቀርባለሁ። ኢትዮጵያ ሀገራችን በእውነት ስለእውነት እንነጋገር ከተባለ በቀደምት አባቶችና አያቶች በመተሳሰብ በመደጋገፍና በመፈቃቀር በኢትዮጵያውያን የተገነባች አገር ናት። አጥንታቸውን ከስክሰው ደማቸውን አፍስሰው ህይወታቸውን ገብረው በዱር በገደል ተንከራተው የዛሬዋን ኢትዮጵያ ለዛሬው ትውልድ መኖሪያና መከበሪያ ትሁን ብለው ያስረከቡ ትውልዶች ሲወቀሱ ሲዘለፉና ታሪካቸው ሲጎድፍ መስማት ምንኛ ያሳፍራል፣ ምንኛስ ያማል። የቀደምት ጀግና ኢትዮጵያውያንን ታሪክ ከማጉደፍና ከማራከስ በፊት ገድላቸውን፣ ታሪካቸውን፣ የዘመናቸውን የእድገት ደረጃ መመርመር፣ መገምገም፣ በትክክል መረዳትም ይገባል። ዓላማቸውስ ምንድን ነበር በሚሉ ሐሳቦች ላይ እውነተኛ ታሪካዊ ሰነዶችን ማንበብና ማወቅ ይገባል። ኢትዮጵያ ላይ ዛሬ የውሸት ድርጊቶች የሚደርሱት የህዝብ በህዝብ ጥላቻን የሚረጩት ኢትዮጵያ ተበጣጣስ ባይዘረኞችና ጠባቦች በአካላዊ ቁመናቸው በ21ኛው መቶ ክፍለ ዘመን ላይ ያሉ ቢሆንም በአስተሳሰብ በአመለካከትና በአስተያየታቸው ከ400ና 500 ዓመታት በፊት ወደ ነበረ የሰው እድገት ደረጃ ወደ ኋላ የተንሸራተቱ መሆናቸው ክህደትና ውሸታቸው የበለጠ ያሳፍራል። የኤርትራው አብርሃ ደቦጭና ሞገስ አስገዶም እንደነሽ አብያ ዘረኛ ብሔርን ቆጥረው ወይም ቅኝ ተገዛን ብለው ሳይሆን በአገራችን ኢትዮጵያና በልጆቿ ላይ በፋሽስት ኢጣሊያ በደል ተፈጸመ ብለው ነበር የማይጠፋ ኢትዮጵያዊ ጀግንነት በደምና በህይወታቸው ጽፈው ያለፉት። የተንቤኑ አሉላ አባነጋ ያጋማው ረጃ ተወላጆች እንደ ዶክተር ተስፋዬ ደበሳይና ጋይም ወልደ ሚካኤል ኢትዮጵያዊነን ለኢትዮጵያና ልጆቿ ነጻነት ስንል የማንከፍለው ህይወት የለም ብለው ነበር ኢትዮጵያዊ ጀግንነትን ጽፈው ያለፉት። እንደዛሬዎቹ የወያኔ ጉዶች ኢትዮጵያን እናድናት እንጂ እናጥፋት አላሉም። የጨቦ ሀብተ ጊዮርጊስ፣ የአምቦ ጃጋማ ኬሎ በኢትዮጵያ አፍቃሪነታቸው በኢትዮጵያዊ ኩራታቸው እንዳመኑ ህይወታቸው አለፈ እንጂ እንደዛሬዎቹ የነ ኦነግ ዘረኛችና ጠባቦች በኢትዮጵያዊነታቸው አላፈሩም፣ ኢትዮጵያንም አላዋረዱም። የኦጋዴኑ ዑመር ሰመተር ኢትዮጵያንና ኢትዮጵያዊነትን ከፍ እንዳደረገ ህይወቱን ሰጣት እንጂ አላዋረዳትም፣ አከበራት እንጂ አላቆሰሳትም። ቀደምት የኢትዮጵያ ገዢዎች አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ ከነሱም በፊት ሆነ በኋላ ወደ ስልጣን የወጡ ሁሉ በኢትዮጵያና ኢትዮጵያዊነታቸው ጥያቄ የሚነሳባቸው አይደሉም። እነሱ በታሪካቸውም ሆነ በገድልና ግብራቸው የሚከበሩ እንጂ የሚጎድፍ ሊሆን በፍጹም አይቻልም። ዛሬም ነገም ታሪካቸው እየደመቀና እየጎላ ይሄዳል እንጂ አይረክስም፣ አይጎድፍም። አገር መገንባታቸው ወደ ትውልድ ማስተላለፍ መቻላቸው ብሔራዊ ኩራት እንጂ ብሔራዊ ውርደት የሚባል አይደለም። በአገር ግንባታ ሂደት ላይ እምቢኝ ባይም ሆነ እሺ ተቀብያለሁ ባይ መኖሩም የማይካድ እውነት ነው። የተለያዩ የዓለማችን አገራት የአገር ግንባታ ሂደቶችን ማንበብ ማወቅ ግድ ይላል። የኢትዮጵያም የአገር ግንባታ ሂደት ከሌላው ዓለም የተለየ አይደለም፣ ሊሆንም አይችልም። በነበሩበት ስርዓተ ማህበርና የህዝብ የእድገት ደረጃ አንጻር የዲሞክራሲ ባህል ለምን አልነበረም የሚል ካለ እሱ እንደ ዘመናችን ዘረኞች ጠባቦች ድንቁርና የተጠናወተው ነው። የህብረተሰብ የእድገት ህግጋት ታሪክን ባለመረዳት በአስተሳሰቡ የቀነጨረ ነው። የዘመኑ የኢትዮጵያ ዘረኞችና ጠባቦች የ21ኛው መቶ ክፍለ ዘመን ፍጡር ነን የሚሉ ቢሆን ኖሮ፣ አስተሳሰባችንም እንደ ዘመኑ የሚሉ ቢሆንማ ኖሮ ክፍለ ዘመኑ ለመላው የዓለም ህዝብ በማንም በምንም በማይነጠቁ ወይም በማይዘረፉ ከአገር መገንቢያ እሴቶች ጋር እርቅን፣ ስምምነትንና ውህደትን በፈጠሩ ነበር፣ በውስጣቸው ባሰረጿቸውም ነበር። ዴሞክራሲ፣ ፍቅር፣ ነጻነት፣ ፍትህ፣ እኩልነት፣ ደህንነት መጠበቅና ማስጠበቅ እንዲሁም በአካባቢ ላይ ጤናማ የፖለቲካ መልክዓ ምድር መፍጠር በአንደኛው መቶ ክፍለ ዘመን ድንበር የማይከለላቸው ሃይማኖት ጾታ እድሜ ብሔር ቋንቋ ጋር የማይሆንባቸው የሰው ልጆች ሁሉ የዘመኑ ሀብቶች ናቸው። ታዲያ የትኛው ዘረኛ ድርጅት ነው ከነዚህ የዘመኑ ያገር መገንቢያ ሴቶች ጋር በተጻራሪ ያልቆምኩም ማለት የሚችለው? ከያፓ በስተቀር ወያኔ፣ ሻቢያ፣ ኦነግ፣ ኦፌኮ፣ ኦህዴድ፣ ብአዴን ወይስ ዛሬ ስማችን ብልጽግና ነው ባየ ያዲግ ውልዶች አፋቸውን ሞልተው ለኢትዮጵያና ኢትዮጵያውያን ቆመናል የሚሉት? እውን የዛሬው ኦዴፓ ብልጽግና ተብዬው ውስጡ ቢከፈት ከኦህዴድ፣ ከኦነግ፣ ከኦፌኮ የተለየ አላማና ተግባር አለውን? ይኖረዋል ተብሎ መጠበቁስ ተገቢ ነው? ብአዴን ዛሬ አዴፓ ሆኛለሁ ስላለ ከፈጣሪው ብአዴን የተለየ ነውን? የትግራይ ብልጽግና ብልጽግና ስለተባለ ከወያኔ የተለየ ይሆናል ተብሎ መጠበቁ ስህተት መሆኑን አውቀን ወደ ቀጣዩ መራር ትግል መግባቱ የማይቀር ግዴታችን ነው። የወያኔ ኢህአዴግ በኦዴፓ ብልጽግና መለወጥና ከስልጣን መፈናጠት ከአንዱ ዘረኛ አገዛዝ ወደ ሌላው ዘረኛ መፈራረቅ መሆኑን መዘንጋት ወይም በቸልታ መመልከት ስህተት ነው። ሁለቱም በከረፋና በገለማ ዘረኝነት የተመረዙ ናቸው። የወያኔ አጫፋሪዎች፣ አጃቢዎች፣ ተጠቃሚዎች ከውጭ አገራት የሚረጩትን ዘረኛ አስተሳሰብና ጭፍን ወያኔ አምላኪነትን መረዳት ይገባል። ወርተረኛ ነኝ ባዩ ያሁኑ ፕሬዝዳንትም ወያኔ እንጂ ከወያኔ የተለየ እንዳልሆነ ለመረዳትና ለመገምገም ጊዜ ጠያቂ ጉዳይ ሆኖ አልተስተዋለም። የኦሮሞ ዘረኞች ሲኮነኑ የኦሮሞ ህዝብ ተነካ፣ ህዋስ ሲወነጀል ወይም ሲኮነን የትግራይ ህዝብ ተነካ፣ የነሱ የዘረኞቹ በሽታ ነው። ህዝብና ዘረኛ ድርጅቶች አይገናኙ የተለያዩም ናቸው። ለተወሰነ ጊዜ በማስመሰል ከህዝብ ውስጥ ተሸጉጦ መኖር ይቻል ይሆናል። ወንጀላቸው አላማና ተግባራቸው ከህዝብ ጉያ ውስጥ እየፈለቀቀ ያስወጣቸዋል። ሲያስወጣና ሲገፈትራቸው ተመልክተናል። ቀደምት ጀግና አባቶቻችን እናቶቻችንና አያቶቻችንን የማወደስ የማክበርና ዕውቅና የመስጠታችን ያህል ከነዚሁ ጀግና ትውልዶች ውስጥ የወጡ ባንዳና ከሃዲዎችን የማውገዝና የመኮነን ተግባር ቀጣይነት አለ የሚባል ጉዳይ አይደለም። የትውልድ ቅብብሎሽ ከመሆን አይቀርም። ዘረኛ ዘረኛ ነው። የሀገርና የህዝብ ጸር መሆኑንም በተግባር አይተናል። በርካታ የክህደት ተግባራትንም ተመልክተናል። የትግራይ፣ የኦሮሞ ወይም የሌሎች ብሔር ብሔረሰቦች ወኪል ነን ባይ ዘረኞችንን አላማና ተግባር ለማምከን ምሁራን፣ ሽማግሌዎች፣ ወጣቶች፣ እናቶች ከውስጣቸው ወጥተው በኢትዮጵያዊ ስነ ልቦና እነሱን ከማይወክሉ እነሱን ከማይመስሉ ዘረኞች ራሳቸውን መጠበቅ፣ ከነሱ መራራቅ፣ ከነሱንም ማራቅ ብቻ ሳይሆን በጽናት መታገልም ኢትዮጵያዊ ግዴታችን ነው። ዛሬ በስልጣን ያለው አገዛዝ ከታች እስከ ላይኛው መዋቅር የተዘረጋው ገመድና መሳሪያው ዘረኝነት ነው። አገራችንን ያዳከመ የህዝብ ሰላምንና እኩልነትን የካደ በመሆኑ መፈራረስ አለበት። ይህን የ30ና 40 አመታት በሽታ መንቀል የሚቻለው እንደ መሸጋገሪያ ድልድይ ሆኖ የሚያገለግለንን ሁሉን አሳታፊ የሆነ የሽግግር መንግስት ሲመሰረት ብቻ ነው የሚለው በኢህአፓ የሚጠቆመውና የህዝብ ቅቡልነት ያለው ጥያቄ ምላሽ ሲገኝ ብቻ ነው። ኢትዮጵያዊ ጀግንነትን በክብር ከወደቀበት እናንሳው። ዴሞክራሲና የዴሞክራሲ መህር በኢትዮጵያ እውን መሆን የችግሮቻችን ሁሉ መፍትሄ ነው። ለዚህ ዓላማ ሁሉም ኢትዮጵያዊ በተባበረ ኃይሉ ከተነሳ ያለ ጥርጥር አሸናፊ እንሆናለን ሲሉ ሙላቱ ለማ ከደብረ ዘይት ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ ፈኖታዎችና የሳምንቱ የደብዳቤዎች አምድ አድማጮች በሙሉ። ውድ አድማጮች ይታገሉሳል እንጂ የውሸት አጀንዳ የነገበ ሁሉ ይሸነፋል እንጂ አያሸንፉም እያልኩ የዛሬውን መልእክት እነሆ። በእናቱ በደልና ብሶት በዝምታ የተዋጠውን ወገን የመንደር አውደላዮችና የጥፋት ኃይሎች እልፍ አላፍ አውሎ ነፋሶች እንኳን አብሮ ተባብሮ የእውነትን አቅጣጫ ለማሳሳት ቢቧርቁ ዳሩ እውነት እውነት ነው። ዝምታ ወርቅ ነውና ለውሸት አባወራዎች ኢትዮጵያዊ የሆነ ሰው ሁሉ ስለውሸትና እውነት ትልቅ ምድራዊ ፈተና መሆኑን ጠንቅቆ ያውቃል። ሌሎች ግን ይህንን ሀቅ እየረሱ ወይም እያወቁ በምድር ገደል በሰማይ ሲኦል እየሆነባቸው የሚዋዝኑ ሁሉ ክፋትን እንደ አባት ውሸትን እንደ እናት ሲበዛም እንደ ቤተሰብ ቆጥሮ እውነትን እየሸሸ በብሔር በሽታ ተቀፍድዶ አንድም ቀን ያተወዳጅ የሆነን የኢትዮጵያን ህዝብ ተሳስቶ እንኳን ይቅርታ ሳይጠይቁ ከነ ክፋታቸው የሚኖሩ እልፍ አላፍ ናቸው። እንዲያውም ከነ ክፋታቸው አብረው የሚሞቱም ብዙ ናቸው። አሁንም ቢሆን ክፋታቸውን ከነክፋታቸው ተቀምጠው ሞትን የሚጠብቁም ብዙ ናቸው። ወገኖች ይቅርታ የርቅና የሰላም መንገድ ነው። ይቅርታ ከተፈጥሮ ጋር የተያያዘ ከመሆኑ ማልፎ በእግዚአብሔር ዘንድ የተፈቀደና የተቀደሰ ነገር ሆኖ ሳለ እግዚአብሔር ይያለ በሰይጣን የምናምን አገር ይያለን ይያለችን አገር አጥፍተን ሌላ አዲስ አገር የምንመኝ ከሆነ ፍርዱ ከእግዚአብሔር ወይም ከሰው መጠበቅ የለብንም። በኢትዮጵያነቱ የሚያፍርና አገሩን የከዳ ሁሉ በራስ ላይ ፈርዷል እንደማለት ነው። ወገኖቼ አገራችን ኢትዮጵያ የውስጥም ሆነ የውጣላቶች ለአንዴም ለሁሉም ኢትዮጵያን እናጥፋት ብለው የተባበሩባት እንዳሁን ጊዜ አይሁን እንጂ ምድር ተፈጥሮ አገሩን ኢትዮጵያ ተብሎ ከተሰየመ በጊዜ ምሮ እስካለንበት ጊዜ ድረስ አንድም ጊዜ በሰላም የኖረችበት ዘመን በታሪክ የተመዘገበ ጊዜ የለም ማለት ይቻላል። የድሮ አባቶች ውድ ህይወታቸውን ሰጥተው ለዚህ ትውልድም ሆነ ለመጪው ትውልድ መኖሪያ ተሆን ዘንድ በገንዘብና በወርቅ የማይለወጥ ህይወታቸውን ሰጥተው አሁን እኛ የምንኖርባት እናት ኢትዮጵያን ተተውልን አልፈዋል። የነሱ ጀግንነት መስዋዕትነት አሁንም በመሽረት ላይ ላለው ትውልድ ትልቅ የሞራልና የታሪክ መመኪያ ሆኖ አሁን እየኖረ ያለው ትውልድ አገሩን ለማዳን በየፈርጁ ትግሉን እያጧጧፈ ይገኛል። በሌላ በኩል የውጭ ጠላት ከውስጥ ጠላት ጋር የጥፋት ኩታ ገጠም ሆኖና ተግባብቶ አቻ ለመቻ ሆኖ አንገት ለአንገት ንቅንቅ ላይ መሆናቸውን ይያያል ሲሆን በአስተዳደሩ ወላዋይነትና ሸለምጥማጣነት ምክንያት የጠላት ኃይል ያየለ ቢመስልም አገራችን የኢትዮጵያ ህዝብ በእግዚአብሔር ኃይል እርዳታ በጠላት ላይ እንደወትሮ አሁንም የድል ባለቤትነቱን ያስመሰክራል ብዬ ተማመናለሁ። ከዚህም በላይ አንድ ምሳሌ ይሆናል ብዬ ገመትኩትን ቢኖር ድሮ በአዲስ አበባ የቻናና የሽራ ግሩፕ የሚባል ነበር። ይህ ግሩፕ የመርካቶ የፒያሳ ቡድን ተብሎ የሚጠራ ሲሆን የርስ በርስ በሚያደርጉት ፉክክርና መደባደብ ለአዲስ አበባ ህዝብና ለከተማው ደህንነትና ጸጥታ ሳይሆን ለራሳቸው በላይነት ለማያስ ከፍተኛ የሆነ ትግል ያደርጉ ነበር። ካሸነፉም እናንተ አሁን በቃችሁ ተሸንፋችኋል ተራየኛ ነው ሁለተኛ እዚህ ሰፈር እንዳናያችሁ ተባብለው ይለያያሉ። ይህ በዚያን ዘመን የነበረ ሲሆን በአንጻሩ ከተማውን ይቆጣጠሩና የጉልበታቸውን ያገኙትን በላይነት በሌሎች ላይ አግባብ ባልሆነ መንገድ ይጠቀሙ እንደነበር የነበሩ ይናገራሉ። አሁንም በሌላ መልኩ በብሔር ስም የተደራጁ በመንግስትን የሚንቀሳቀሱ የብሔር ካባ የደረቡ ከመንደር ግሩፕ ባልተሻለ ሁኔታ እያደረጉ ያሉትን ከዛ ከቻይናና ከሸራ ግሩፕ ያነሰ ተራ የሆነ በጎሳ ላይ ተመሰረተ ከምን ጊዜም የበበለጠ የከፋ ፖለቲካ ጉዞ ላይ መሆናቸውን እየተመለከትን ሲሆን አዲስ አበባ እንደ አዲስ አበባነቷ የሁሉም ሆና ተከጥላለች እንጂ ለማንም ባለልዩ ስምና የተለዩ ብሔሮች መኖሪያ አትሆንም። እንዲያውም ያዙን ልቀቁን የሚሉ ወያኔዎችም ቢሆኑ እግዚአብሔር ሲያጋልጣቸው መከላከያውን አጥቅተው ለስልጣን ተንሰፍስፈው ለነበረው ለኦፒዲዮ ብልጽግና በር ከፈቱ እንጂ አንዳቸውም ለሀገርና ለወገን ብለው እንዳልሆነ ለሁላችንም ግልጽ ይመስለኛል። የውሸት ከአንገት በላይ ኢትዮጵያ ኢትዮጵያ ባዮች በቅርቡ ይደረጋል ተብሎ የሚጠበቅ ምርጫ ተብዬ በሚቀርብላቸው ፈተና ማን ይለፍ ማን ለማያስ ብዙዎቻችን ይጓጓን ብንመስልም በኔ ግምት ምርጫው የተበላቀ ሆኖ የይስሙላ አጣ የሚጣል ይመስለኛል እንጂ በምንም እድላችን ነው በወረቀት ላይ አውጥተን በወረቀት የምናወርደው መሪ የምናገኝበት ብዬ አስባለሁ። የምርጫው መጨረሻ ይሆናል ብዬ የምጠብቀው የኢሃደግና የኢሰፕ አይነት ውጤት ካልሆነ በስተቀር ሽንጣቸውን ይዘው ለህዝብ የሚከራከሩ ተቃዋሚ አስከትሎ ይገባል የሚሉ ካሉ ምናልባት ራሳቸው ብልጽግናዎች መሆን አለባቸው እንጂ ያ ሁሉ ብልጽግና ስር የተቆለቆለ ሁሉ አጃቢና ታማኝ ተቃዋሚ ከመሆን አልፎ ሌላ የሚያመጣው ዴሞክራሲያዊ ለውጥ አይኖርም። ኢሳፓ ሲደመር ኢሃደግ ሲደመር ብልጽግና ውጤት ይሆናል። ሌላ ህዝባዊ ትግል የነጻነትና የሰላም አድራሻ የተፈጸመበት ህዝብ ቦታውን እስከሚያገኝ ጉዞ ይቀጥላል። የህዝብ ትግል ማጅራት መጪዎች አደብ ካልገዙ ወይም በህዝባዊ ቁጣ ዳግም ካልተደመሰሱ ትግሉ ይቀጥላል። መቆሚያው ያ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲሆን ሀቅ ይሆኖ ሳለ እያወቅን እንዳላወቅን ሆነን ወደ ኋላ ሄደን አገራችንን በብሔር ወጥመድ ውስጥ ዘፍቀን ካንገት በላይ ኢትዮጵያ ብንል ራስን መልሶ እንደማታለል ያህል ይሆናል እንጂ በአሁኑ ሰዓት ህዝቡ በአገሩ ጉዳይ ከምን ጊዜም በላይ አምሮ ተነስተዋል። ቀልድና ጨዋታ አብቅቷል። ሁሉም በየፊናው ባለበት ሆኖ ሁሉም ለአገሩ ዘብ ከቆመ ቆይቷል ሲሉ የእንደብዳቤ ያደረሱልን አቶ መስንቆ ጎልማ ከቶሮንቶ ካናዳ ናቸው።
የድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ እንዲሁም አድማጮች እንደምን ሰንብታችኋል? ኮሎኔል አብይ በሰጣቸው ቀቢጸ ተስፋ የሚማልሉ ተስፈኞች ሁሉ የሚጋሩት አንድ መጥፎ አመል አለ። ያው ነጻነት በትግልና ከድል በኋላ የሚገኝ የህዝብ ደም ውጤት መሆኑን የመርሳት ብቻ ሳይሆን ነጻነትን በማምጣት ረገድ ወሳኝ ሚና የሚጫወተው ህዝብ ሳይሆን ግለሰቦች ናቸው ብሎ የማመን አባዜ ነው። የሽግግር መንግስት የሚለውን ጽንሰ ሐሳብ ለምሳሌ ፖለቲከኞች ስልጣን ለመያዝ የሚፎካከሩበት መጥረጋግ አድርጎ መቁጠርና የሚወዱትን ግለሰብ ቦታ ሚነሳ ሂደት አድርጎ የመቁጠር አመል አለባቸው። ሌላው መጥፎ አመላቸው ደግሞ በግለሰብ ማምለክና ህዝብን መናቅ ነው። ትግሉንም ስልጣኑንም የሀገሪቱን ባለቤትነት ሁሉ ሳይቀር ሁሉንም ለአንድ ግለሰብ አስረክቦ የመተኛት አመል። ትናንት ለምሳሌ በመንግስቱ ኃይለ ማርያም ሲያመልክ የነበረው ወፍዘራሽ ካድሬ ሁሉ ከቆራጡ መሪያችን ከመንግስቱ ጋር ወደፊት እያለ እንዳሳጣን ሁሉ ዛሬም እንደገና መንጋው በተራው በኮሎኔል አብይ አህመድ ጋር ወደፊት በማለት ታሪክ እየደገመ ይገኛል። በህዝብ ደምና መስዋዕትነት የመጣውን ለውጥ ቲም ለማ ለሚባል ቡድን አስረክቦ ለውጥ አለ እያለ ይጨፍራል። መቅዳት አመሉ የሆነበት ኮሎኔልም ወያኔን በከዳ በማግስቱ ለማን ከርቶ ከኢሳያስ ጋር ሰባቱንም እያፈረረ ይገኛል። ባጭሩ አብይ አህመድ ያው ማስከተል የሚፈልከው ዘር ተኮር የሆነውን የወያኔን ስርዓት ነው። ስለሆነም መወገድ አለበት ባይ ነኝ። በማንኛውም መስፈርት ዘረኝነት የተወገዘ ልምድና ባህል ነው። ወያኔም የወደቀው በዚሁ አመሉ መሆኑ መታወቅ አለበት። ዘረኝነት በሰለጠነው ዓለም ማለትም በሚኖርበት አሜሪካም ሆነ በአውሮፓ በአጠቃላይ በህግ የተከለከለው ማንም ሰው በጾታው በፖለቲካ እምነቱ በሃይማኖቱ በቆዳ ቀለሙም ሆነ በብሔራዊ ማንነቱ ማግለልና ማዋከብ ወንጀል በመሆኑ ነው። ነውና የሰውን ልጅ በማንነቱ ማግለልና ማዋከብ ያረጀ ያፈጀና የተወገዘ ስርዓት ከሆነ ዘመናት አልፏል። የደቡብ አፍሪካን አፓርታይድ ፖሊሲ ውድቀትና የነወያኔን ክስረት ያጤኗል። አቁ ይፍኩኖ ሳለ ወያኔ ወደቀበትን የፖለቲካ ፍልስፍና ይዞ እየተንገታገተ ያለውን ብልጽግና መደገፍ በራሱ ወንጀል ነው ማለት ይቻላል። ዘረኝነት በአለም ደረጃ በተወገዘበትና በህግ ክልክል ነው ተብሎ በተደነገገበት ባሁኑ ዘመን ላይ በአገራችን ግን ፍራቱ ራሱ ዘረኝነትን ማዕከል አድርጎ ነው የተዋቀረው። ታዲያ ይሄን ምን ይሉታል? ብልጽግና ውስጥ ያሉት ድርጅቶች ሁሉ ለምሳሌ የሚመሩት የሚከተሉት ርዕዮተ ዓለም ሆነ ድርጅቶቻቸው የተደራጁትም ሆነ የተዋቀሩት ዘርን ወይም ጎሳን መሰረት አድርገው ነው። ለጥቆም የአገሪቱ ፌደራል አወቃቀር ዘርን፣ ቋንቋን፣ ጎሳን መሰረት ያደረገ ነው። ከዚያም በአገሪቱ ውስጥ አለ ተብሎ የሚታመነው ስርዓተ መንግስት ወይንም ኮንስቲቲዩሽን አገራችንና ህዝባችንን ለመበታተን የተቀመረ የወያኔ የእጅ ስራ ነው። ታዲያ ብልጽግና እየተመራበት የቀጠለው ስርዓት ድርጅታዊ አወቃቀርና የጎሳ ፍልስፍና ያው ወያኔያዊ ከሆነ ለውጡ ምኑ ላይ ነው? ስለዚህም ብልጽግና አደረጃጀቱን ሳይቀይር እንዳለ ከቀጠለና አሮጌውን የዘር ፖለቲካ ይዞ እስከቀጠለ ድረስ ያው ዘረኛ ነው ማለት ነው። አካፋን አካፋ ብሎ ለመጥራት ሐሞት የሚያንሰው ዳያስፖራ በቀቢጸ ተስፋ የሚኖረውን መንጋ ሳያካትት ማለት ነው። ምክንያቱም ለውጥ አለ ብሎ ከተሸወደው ጎራና ስሌት ምኞቱ ገና ያልገጠሙለት ዳያስፖራ ለውጥ ሲልና እኛ ለውጥ ስንል የምንለየው ለዚህ መሆኑ መሰመር አለበት። ሌላው አማራጭ አምጡ በሚል ፈሪጅ አማራጭ ከሌለ ያንን አማራጭ ዘረኝነትን አቅፎ መሄድ ነው ማለት ምርጫ ሊሆን አይችልም እጅ መስጠት እንጂ። በማንኛውም መስፈርት ሽንፈት እጅ ነስቶ አፈር ልሶና ትቢያ ቅሞ ለጠላት እጅ መስጠት እንጂ እንደ የሐሳብ መፍትሄ ተወስዶ ምርጫ ነው ሊባል አይቻልም። ምርጫ አንድና አንድ ብቻ ነው። የሽግግር መንግስት ሂደትና ቀጥሎም ህዝባዊ እና ብሔራዊ መንግስት መቋቋም ያለበት ነው። የሽግግር መንግስት እንዴት ይሆናል እንዴት ሊመጣ ይችላል ለሚባለው ነገር ደግሞ የኢትዮጵያ ህዝብ በግድም ሆነ በውድ ሊያመጣው የሚችል ጉዳይ ነውና የነገ ሰው ይበለን። ቀጥሎም ዛሬ አማራና ተዋህዶ አማኝ ኢትዮጵያውያን ሁሉ በእያሉበት እየተገደሉ እየተፈናቀሉና እየተሰቃዩ የሚኖርበት ስርዓቱ ባመጣው ጦስ ነው። ስርዓቱም ጸረ አማራ፣ ጸረ ተዋህዶ፣ ጸረ ኢትዮጵያ ግዛት አንድነት፣ ጸረ ምኒልክና ጸረ ኢትዮጵያ መሆኑን ያጤነዋል። በነገራችን ላይ ብልጽግና የቀየረውም ሆነ ያመጣው ለውጥ የለም። ስለዚህ ስርዓቱ ወያኔ ራሱ ያዋቀረው እስከሆነ ድረስ ዘረኝነት በኢትዮጵያ ቀጥሏል። አብይ የሚመራው ድርጅት በይዘቱም ሆነ በቅርጹ ዘረኝነትን ማዕከል ያደረገ ነው። ወያኔ የተወገዘው ትግሬ ስለሆነ ሳይሆን ዘረኛና ጠባብ ስለሆነ ነው። የኢትዮጵያ ህዝብም የታገለው ወያኔን በኦዴፓ ለመተካት ሳይሆን ዴሞክራሲያዊና ኢትዮጵያዊ መንግስትና ስርዓትን ለማምጣት መሆኑ መታወቅ አለበት። በአጠቃላይ ዘረኝነትን ወርሶ ስርዓቱን አድሶና በፈረደበት አማራ ላይ እየዘመቱ የቀጠለውን ብልጽግና ባለጌ ብሎ መጥራት ያንሰው ነው። ብልጽግና በኢትዮጵያ ውስጥ የመጀመሪያው ህብረ ብሔራዊ ድርጅት ነው ብሎ የሚያሽና ዛሬ ተናገረው ነገም አይደግም መሪ ያፈራውን ብልጽግና በአገራችን የተነሳውን ህዝባዊ አመጽ ለማክሸፍ በወያኔና በነጮች ቀጭን ተዛዝ የተቋቋመውን የእንግዴ ልጅ ቲም ለማ በሚል ወያኔ ራሱ አቋቋመችውና ወያኔን ለማዳን በነጮች ጣልቃ ገብነት የህዝቡን ትግል ማጅራት መጥቶ ስልጣን ላይ ቁጥጥ ያለውን ብልጽግና ሆናም በኢሳያስ ተጠልፎ ወያኔን ከርቶ በሻቢያ መሪነትና አስተባባሪነት በራሱ ግዛት ላይ የዘመተ አሳፋሪውን ብልጽግና ባለጌ ቢባል ሲያንሰው ነው ባይነኝ። ይህን ሁሉ ያስተኛኝ ሰሞኑን በማህበራዊ ሚዲያ ባለጌ አላችሁት ብለው የሚጮሁ ዜጎችን በማየቴ ብቻ ሳይሆን ሌላ የመፍትሄ ሐሳብ እስካላቀረባችሁ ድረስ አፋችሁን ዝጉ የሚሉ ማፈሪያዎች ስለተናደድኩ ነው። እናም ባንድ ቃል ብልጽግና ማለት ብልግና ማለት ነው። ዘረኝነት በተግባር ተፈትኖ ባሳየው ውጤቱ ከወያኔ ጋር አብሮ መውደቁን ያልተገነዘበ ወይም መገንዘብ ያልፈለገ ሁሉ ግም ለግም አብርሃዝ ግም እንዲሉ ዛሬም ከብልጽግና ጋር አብሮ ቢታይ የሚያስደንቅ አይደለም። ዘረኝነት ጥንብ ነው፣ ዘረኝነት ይሸታል። ታንት ዘረኝነትን አብረን እንዳላወገዝን ሁሉ ዛሬ ጎራቸውን ቀይረው ኮታቸውን ገልብጠውና የዘረኞች ጠበቃ ሆነው ዘረኝነትን ለሚከላከሉ ወረተኞች ሁሉ ያለኝ መልእክት አንድና አንድ ብቻ ነው። በዘረኝነት ወረት ወድቀን ለዘረኞች መዘመር በራሱ ትልቅ ውድቀት ነው። ወጣ ወጣና እንደ ሸምበቆ ተንከባለለ ደሙ ቀጭ አይነት ውድቀት። ወያኔን ሲወድቅ ብልጽግና ላይ ተንጠላጠሉ ዘረኞች ሁሉ የጊዜ ጉዳይ ነው እንጂ ነገ ይወድቃሉ። ዛሬ በአገራችን ውስጥ ያለው የጎሳ ፖለቲካን የሚደግፉ አንድም በወረት ለወረትና ጥቅም አለበለዚያም በዝርያና በእምነታቸው የበታችነት የሚሰማቸው የዘመኑ ጉማንግጎች ናቸው። በሕዝባችን ላይ እየደረሰ ያለውን ችግር ሁሉ አየን ሰማን። እናስቃይና መከራውን ለመቀልበስ እኛ እንደዚህ ጋር ምን እያደረግን ነው ብለን ራሳችን መጠየቅ ያለብን ነገ ሳይሆን ዛሬ ነው። ወዳጄ ሆይ ወገኔ ሆይ ለአገር ዘበኛ ሆኖ መቆም ለሕዝብ መታገልና ለነጻነት መቆም ምርጥ የሰው ልጅ ሙያ መሆኑን ማወቅ ይገባናል። ራስን እየረገሙና ፈጣሪን እያማረሩ መቆዘም ደግሞ የወዳጅን ልብ የሚሰብርና ለጠላት ግን የልብ ልብ የሚሰጥ የሽንፈት መንፈስ መሆኑን ያጤኗል። ለፍትህ የሚቆሙና ዘረኝነትን የሚዋጉ ዜጎች ሁሉ ኃይልና ጉልበታቸው የሚመነጨው ከእውነት ከማይነጥፈው የአገር ፍቅር ስሜታቸውና ለሕዝብ ካላቸው ክብርና ሞገስ መሆኑ መታወቅ አለበት ባይ ነኝ። አሁንም አገር ስትጠፋ ሕዝብ ሲታመስና አረመኔዎች እንዳፈተታቸው ሲጨፈሩ ዝም ብሎ ማየት እንደ ዜጋ ውርደት እንደ ሰው ክስረት ነው። እናም መድኃኒቱ ተባብሮ መነሳትና እንደ ዜጋ ብሔራዊና ታሪካዊ ግዴታን መወጣት ነው። ሌላ ምርጫ የለም። እያዩ መቆዘምና ተያይዞ ሙሾ ማውረድ የመፍትሄ ሐሳብ ማምጣት ሳይሆን የሽንፈት ምልክት ነው። መፍትሄው ባጭር ታጥቆ ወኔን ፈንቆ እና ተደራጅቶ መታገል ብቻ ነው። ጠላትን በሚገባው ቋንቋ ስታናግርና ድል ስትነሳ ብቻ ነው ወዳጅህ ብዙና ጠላትህ ብኩን ሆኖ ልታየው የምትችለው። አቅመ ድሃ ስትሆንና ስትሸነፍ ወዳጅም አይኖርህም። ሽንፈት እንደ ድል ብዙ ወዳጅ የላትም የሚባለውን ብሂል ያጤኗል። ለዚያ ደግሞ መንቃትን መደራጀትንና ታጥቆ በጠላት ላይ መዝመትን ይጠይቃል። ዘረኝነት ይውደም፣ ኢትዮጵያዊነት ያቸንፋል ሲሉ መይሳው ከምዕራብ አሜሪካ ደብዳቤያቸውን አጠቃለዋል። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አንቺ ፍቅር አምባ ሀገሬ አዲስ አበባ
ቤቶች